دبوب حيلو حموش تمشي منتن تسبار كنتم وحموش تمشي ديشتن سراوي تدرقي مس كل نواتن عفل ما متقعت ترأي دندن وشتون
عفل ما متقعت ترأي دندن وشتون
نكو مقالح بحبات خيح أخرى انت شلن
زغبركم سمعتنا مبزيادنا فان وكم ولنا زمت ظلو سمونة مساسا المدرك سامن الرحب عمدتكم تنعاون تحفاشنا ولنا فان وكم دحان كنيو You're listening to Fresh Air Community Radio KFAI 90.3 in Minneapolis and 106.7 FM in St. Paul. This has been the Air 10 Community Radio. Coming up is Voices of Ethiopia.
Listening to Fresh Air Community Radio KFAI 90.3 FM Minneapolis, St. Paul, and around the world at kfai.org. Non-commercial community-powered radio, and this is the voice of Ethiopia from Minneapolis, Minnesota. My name is Sewit. We'll be here until 5 o'clock. Please stay with us. ጠናስጥልኝ ክብራትና ክብራን አድማጮቻችን እንደምንላችኋል። ይህ በየሳምንቱ ከቀትር በኋላ በፍረሸር ኮሚኒቲ ሬዲዮ በKFAI 93.3 FM ለሚኒያፖሊስና ሴንት ፖል እንዲሁም በዓለም ዙሪያ በKFAI.org እየተጋጀን ቀርብላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፖሊስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። እስከ አምስት ድረስ አብራችሁ እንደምትቆዩ በመተማመን የተለያዩ ዝግጅቶች ይዘንላችሁ እንደምንቀርብ ልገልጽላችሁ ወዳለሁ። አድማጮቻችን እያዳመጥን ያለነው ጥላሁን ገሰሰ ቀደም ብሎ ከተጫወታቸው ስለናት ለናት ኢትዮጵያ የሚለውን ሙዚቃ ነበር ሚካኤል አለ ስቱዲዮ ውስጥ ዛሬ ከመናቀርብላችሁ ዝርዝር ፕሮግራሞች ውስጥ አንዳንዶቹን እናግራናል ሚካኤል
እሺ በዛሬው ከዚህም ከዚያም መራ ግብራችን በመጀመሪያ እዚህ አሜሪካን ሀገር በትላንትናው ለት ከፍተኛ ሰላማዊ ሰልፍ ነበር በአሜሪካ ውስጥ በሚሊዮኖች የሚቆጠሩ በዚህም በሴም ፖልም በ100,000 አካባቢ ነው የተገመተው እና ያለውን አስተዳደር በተለይ ሚኒሶታ ውስጥ ባለፈው በነበረው ሁኔታ በሁለት ሰዎች መሞታቸውን እናስታውሳለን እና ኢሚግሬሽን በተመለከተ እና አሁን ባለው በዓለም ላይ በሚካሄደው ፖለቲካ ምክንያት ጦርነት በፐርሺያ ባህረ ሰላጤ እና ከፍተኛ እንትን ነበረ የአሜሪካ ህዝብ ይህን ሰላማዊ ሰልፍ እንትናቸው አቋማቸውን ገልጸዋል። ሌላው ያው በአሁኑ በዚህ በተለይ በፐርሺያ የባህረ ሰላጤ ጦርነት ምክንያት በተለይ ነዳጅ ዋጋ በመጨመሩ በዓለም ላይ ኢኮኖሚው በጣም ተቃውሷል። ኢትዮጵያ ውስጥም እንደዚሁ እና በዚሁ ከአንከር ሚዲያ በወቅታዊ ሁኔታ ስለ ኢትዮጵያ ስላለው ስለ ኑሮ ሁኔታ ስለመሳሰለው እናሰማዋለን። እነዚህ ናቸው ሰዎች።
እሺ እናመሰግናለን። አድማጮቻችን ሌላው ፕሮግራማችን ደግሞ ባለፈው ሳምንት ዶክተር ኃይለ የጀመሩት ፕሮግራም አለ ከኢትዮጵያ ከሁለተኛው ዓለም ጦርነት በኋላ የሚል ዝግጅት አንደኛውን ክፍል ባለፈው ሳምንት አቀርበውልን ነበረ። አሁን ደግሞ ሁለተኛውን ያቀርቡልናል። ጊዜ እንደፈቀደ ደግሞ ባለፈው ሳምንት አንድ ጠበቃ ስለ ትውልድ ኢትዮጵያውያን በሀገር ውስጥ ያለው መብት ህጉ ምን ይላል የሚል ያወጡትን ጊዜ ካለን እናሰማለን። የትውልድ ኢትዮጵያውያን በሀገራቸው ውስጥ ስላላቸው መብትና ግዴታ የሚያወራ ነው። ይህንንም ለማቅረብ የፈለግ ነው ምንድን ነው ሚካኤል ታስታውሳለ ባለፉት 2-3 ሳምንታት ውስጥ ዲያቆን ዳንኤል ኢትዮጵያ በውጭ የሚኖሩ ኢትዮጵያውያን ሀገራቸው መጥተው መቀበር የለባቸውም ማን በለፋበት ማን በወደቀበት ሀገር ማን መጥቶ ይቀበርበታል የሚለው ንግግራቸውን በተመለከተ ትውልደ ኢትዮጵያውያን ስለ ሀገራቸው ያላቸው መብትና ግዴታ በሚመለከት የህጉ ምን እንደሚል የተናገሩትን እናሰማችኋለን። ጊዜ እንዳገኘን እስቲ አንድ ሙዚቃ እናጫውትላችሁና ወደ መጀመሪያው ሚካኤል ፕሮግራም እንወስዳችኋለን። አሁን ወደ መጀመሪያ ወደ ሚካኤል ፕሮግራም ልፍታቻለን። ሚካኤል
ይሄ አሁን እንግዲህ ያው በኢትዮጵያ ውስጥ ምርጫ ይኖራል ለሚባለው የመንግስት እናሱን በተመለከተ እና ያለው የኢኮኖሚ ሁኔታ በጣም ይሄ ደግሞ አሁን የነዳጅ ዋጋ ጭማሪ አገሪቱን በኢኮኖሚም ሆነ ፖለቲካውም በጣም ውጥረት ላይ ነው ያለ። እሱን በተመለከተ እስኪ መሳይ መኮንን የአንከር ሚዲያ አዘጋጅ እሱ በቅርብ እሱን በተመለከተ ከአንድ ኢትዮጵያዊ ጋር ውይይት አድርጎ ነበር። እስኪ እንስማው።
ሰላምተ ናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ ወቅታዊ ጉዳዮች ላይ ዘውትር ከፖለቲከኛና መምህር አቶ አብበ አካሉ ጋር የምናደርገውን ቆይታ ለዛሬ የሚዘንላችሁ ቀርበናል። በርካታ ጉዳዮች አሉ። ጉዳዮቹ በቀደም ተከተል የሚቀርቡ መሆናቸው እንጂ በክብደታቸውና ሀገሪቱ ላይ ያመጡ ባሉት አደጋ አንጻር የሚበላለጡ ሆነው አይደለም። ብዙ ነገሮች እናነሳለን። አቶ አብበ አካሉ በጣም ነው ማመሰግነው ሁልጊዜም ፍቃደኛ በመሆን በወቅታዊ ጉዳዮች ላይ መረጃዎችን እንደዚሁም እይታውን በማካፈል ከተመልካቾቻችን ጋር አብረው በመዝለቆ ከልብ ነው ማመሰግነው። ከየትኛው እንደምጀምር አላቅም። እንግዲህ ወቅታዊ ከሆነው የጸጥታና የደህንነት ጉዳይ ልነሳ። ያ የጸጥታና የደህንነት ጉዳይ ከምርጫውም ጋር ተያይዞ ስለሚመጣ በመቀጠል የምርጫውን አጀንዳ እናነሳዋለን። የሀገሪቱ የጸጥታና ደህንነት ሁኔታ ምን ደረጃ ላይ ነው የሚገኘው? እውነት በሰላም ወጥታችሁ ትገባላችሁ? እንግዲህ አንጻራዊ ሰላም አለ የሚባለው እናንተ የምትኖሩበት አዲስ አበባ ነው። ሰላም አለ ወይ ብለን እንድንጠይቅም ያደርጋል። ዙሪያችሁን በተለያዩ የጸጥታ ችግሮች ተከባችሁ እንዴት እንቅልፍ ተኝታችሁ ታድራላችሁ የሚለው ጥያቄ ለእናንተ ለነዋሪዎቹ ልናነሳ እንገደዳለን። ብዙ ነገሮችን እንሰማለን። ምዕራባውያን ሀገራት ዜጎቻቸው ወደ ኢትዮጵያ አብዛኛው አካባቢ እንዳይሄዱ ማሳሰቢያ ማስጠንቀቂያ እየሰጡ ያለበት ወቅት ላይ እንገኛለን። እንደው ጸጥታና ደህንነቱ እንዴት ነው የኢትዮጵያ?
መሳይ፣ እንግዲህ ሰላምና ጸጥታ ስንል አንጻራዊ ጉዳዮችንም ታያቸዋለህ። እንግዲህ አዲስ አበባ የሀገሪቱ ዋና ከተማ ነው። ነገር ግን አዲስ አበባ ዙሪያና ከአዲስ አበባ እየራቅ ቁጥር ሰላምና ጸጥታ ከሌለ የአዲስ አበባም የዋናው ከተማውን ህመም ጭምር ነው የሚሆነው። ምክንያቱም እግር ላይ ጣት ላይ ያለ ቁስል የእግር ጣት ላይ አናት ላይ ድረስ ይመጣል ህመሙ። እታች ህመም ካለ እግር ላይ አናት ድረስ የሚጠዘጥዝ ከሆነ ኦልሞስት ሀገሪቱ ህመም ላይ ነው ያለችው። አሁን ያለው የጸጥታ ሁኔታ እጅግ በጣም አሳሳቢ፣ ወጥቶ ለመግባት ባለ ሁኔታ እጅግ በጣም ችግር ውስጥ የገባን፣ ጠቅላይ ሚኒስትሩም የጸጥታ ተቋሞቻቸውን በስልጣን በመቀያየር እየሞከሩት እንደሆነ እያየን ያለ ነው። የአዲስ አበባ ፖሊስ እንዴት እንደተቀየረ፣ የደህንነት መስሪያ ቤቱን በቅርብ ጊዜ ውስጥ ሹማምንቱን እየቀያየሩ ምክንያቶች ናቸው ይህን የሚያስቀያይረው። ስለዚህ ምንድን ነው ብለን ስንል ምናልባት ኢትዮጵያ ውስጥ በጣም ጥሩ የሆነው ነገር ምንድን ነው? ማህበረሰቡ ጨዋ ስለሆነ እንዲህ እንደሌላው ዓለም ላይ ዘረፋው፣ ግድያው፣ ሬሳ በየሜዳው የማታይበት ነገር ሊሆን ይችላል። ነገር ግን ይሄ ውሎ አድሮ የማይመጣበት ጉዳይ የለም። ከአዲስ አበባ ውጭ ያሉት አካባቢዎች ሁሉ የጸጥታው ችግር ካለ ከአዲስ አበባ ተነስተ 100 ኪሎ ሜትር በሄድክ ቁጥር የሚፈጠረው ችግር አንተን የማያነቃንቅ ከሆነ እጅግ በጣም ብርቱ ፈተና እንዳለ ማሰብ ተገቢ ነው የሚሆነው። ይሄንን ነው እኛ የምናየው። ምክንያቱም እያንዳንዱ ሰው በየቦታው ተንቀሳቅሶ ተገቢውን ስራ መስራት የማይችል ከሆነ፣ ኢኮኖሚውን የማይደጉም ከሆነ፣ የማያሳልጥ ከሆነ፣ ስራው ዜጎች የማይንቀሳቀሱ ከሆነ ችግሮች ተቀርፈው ምን ያክል ከባድ እንደሆነ እያየነው ነው። አማራ ክልልም ኦሮሚያ ክልልም እነኚህ ሁለቱ ክልሎች የቆዳ ስፋታቸው ሰፊ ነው፣ የህዝብ ቁጥራቸው ሰፊ ነው። ይሄ ህዝብ እንደ ልቡ ተንቀሳቅሶ ከቦታ ቦታ የማይነግድ፣ የማይሸቅጥ፣ የማይሰራ፣ የማይንቀሳቀስ ከሆነና በጸጥታ ችግር ታፍኖ የተያዘ ከሆነ ምንድን ነው የሚኮነው? ምክንያቱም በየጊዜው የተፈጠረ ያለው ችግር እየባሰበት ነው የመጣው። አሁን ደግሞ ከዚህ ከነዳጅ እጥረቱ ጋር ከዚህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተፈጠረው ችግር አገሪቱን እግር ተወርች እያሰራት ባለበት ሰዓት ላይ እንደ ልብ ለመንቀሳቀስም ትፈራለህ። አዲስ አበባ ወደ መሀል ከተማው ስትሄድ ከሁለት ሰዓት በኋላ ሁሉም ነገር ሬሳ የወጣበት ቤት ነው የሚመስለው። ከዚህ አንጻር ዜጎች ምሽት ላይ እስከ 5-6 ሰዓት ላይ እንኳን ተንቀሳቅሰው ነግደው እንዳያተርፉ ሁሉም ነገር ሎክ ሆኗል። እና ይሄን ስታስበው ጸጥ ያለ ስለሆነ ብቻ አይደለም፣ ወይም ምንም ሁከት ስላልተነሳ ጩኸት ስላልተፈጠረ ብቻ አይደለም። በዝምታ ውስጥ ያለ ጩኸት የህዝቡን ሰላምም ጭምር ያናገዋል። እና እያየን ያለነው ነገር ይሄ ነው። የፍርሃት ድባቡም ቢሆን በጊዜ ወደ ቤት እንድትገባ ያስገድዳል። ዛሬ የንግድ እንቅስቃሴዎች ምሽት ላይ ድረስ ዘልቆ የሚሄዱበት ሁኔታ አታይም። አዲስ አበባ ውስጥ በተለይ ወደ መሀል ከተማ እንዲያውም ዳር ላይ ይሻላል። እኔ አሁን ያለሁበት ቆየ ፈጭ ነው የተሻለ ነው። እንዲያውም የህዝብ ቁጥር ከመሀል ከተማ ከፒያሳም ከአራት ኪሎም ከካሳንቺስም እንዳለ ነዋሪው ተጠራርጎ ወደዚህ ስለመጣ የተሻለ ነው። እሱም ቢሆን በጊዜ ነው የሚገባው። ይህን ስታየው የጸጥታ ሁኔታ ሁልጊዜ በስጋት ውስጥ የምትኖርበት ነው እና ይሄ በጣም ያሳስበናል፣ ያሰጋናል ሁልጊዜ።
አቶ አበበ እንግዲህ አሁን ሲገልጹልኝ የቆየ ፈጭ ነዋሪ እንደሆኑ ነው የተናገሩትና መሰረት ሚዲያ እንዳወጣው ዘገባ ከሆነ ቆየ ፈጭ ኮንዶሚኒየም የሚኖሩ ነዋሪዎች ምናልባትም በቅርብ ጊዜ ውስጥ ቤታቸውን ንብረታቸውን ሸጠው ሊሰደዱ እንደሚችሉ ነው የገለጸው። የመዋጮ የታክሱና ግብሩ ሁኔታ ነፍስን ሲጥ የሚያደርጉ ሆነው ነው የመጡባቸው። አይነቱ የተለያየም በየጊዜው የሚመጣ የማያባራ የማይቆም መዋጮ ነው እየመጣባቸው ያለው ብዙ ነገር ነው። አሁን ይሄ ከአቅማቸው በላይ እንደሆነ በመግለጽ ቤት ንብረታቸውን ሸጠው ሊሰደዱ እየተዘጋጁ እንዳለ ነው እየሰማ ነው። አሁን በመጨረሻ የመጣባቸው በየመንደሩ 17 ካሜራዎች እንዲተከሉ ከሸገር ከተማ አስተዳደር መመሪያ መውረዱን የሰሙትና ሰው ተሰቃየ። ኑሮ ውድነቱ በአናቱ ላይ እያናጠረ ነው። ትከሻው ጎብጧል። መንቀሳቀስ አልቻለም። በትራንስፖርትም በምንም እንዳይንቀሳቀስ ሁሉ ነገር ዋጋው የናረ ነው። ዋጋውን እንኳን ችለን እንሞክረው እንዳይሉ ደግሞ ነዳጅ ጠፍተው ተሽከርካሪዎች በየፌርማታው በየአውቶቡስ መናሪያው በየነዳጅ ማደያው ተገትረው ቀርተዋል። ምንድን ነው እየሆነ ያለው? እናንተ ያላችሁበት አካባቢስ እውነት ነዋሪው በምን አይነት ምሬት ውስጥ ነው ያለው?
መሳይ፣ እኔ እንግዲህ ቆየ ፈጭ ከገባሁ ኦልሞስት 5ኛ ዓመቴ ነው። የምኖረው ተከራይቼ ነው። ከመሀል ከተማም የቤት ኪራዩ ናላይን ስላዞረው ነው ቤተሰቤን ይዤ ወደዚህ የመጣሁት። በጣም ነው የሚያስገርም። አሁን ቆየ ፈጭ ላይ ያለው የመዋጮ ጉዳይ ግራ ነው የሚያጋባ። ማህበረሰቡ ሚዲያም ላይ ከአንተም ጋር የማደርገውን ኢንተርቪው ስለሚያይ መንገድ ላይም ታክሲ ላይም ሲያገኝ ይጮኋል። ሚገርም ከትላንትና በስቲያ ነው አሁን ከዚህ ከካሜራ ጋር ተያይዞ ነጋዴዎችን ሰብስበው በሚሊየን ብር ለካሜራ ያስፈልገናል፣ ካሜራ ስለሚገጠም በየመንገዱ በየኮሪደሩ ላይ ገንዘብ እንድታዋጡ የሚል ጥያቄ ያነሱላቸው። እኔ በጣም ነው የገረመኝ ሲነግሩኝ ይሄን ጉዳይ። በእውነት በጣም ነው የሚያሳፍረው። ይሄ ህዝብ ከየት ያመጣል ገንዘብ? ነጋዴው እኮ ዛሬ ገንዘብ የለውም እኮ፣ ቤቱ ባዶ እኮ ነው። ማነውስ ነጋዴውን የሚጠቀመው? ሰው እኮ የኑሮ ውድነቱ አላንቀሳቀስ ብሎታል። ሸገር ሲቲ ላይ ደግሞ ያለው መዋጮ በጣም አሰቃቂ። እኔ የተከራየሁበትን ቤት ግብር ለመክፈል በአንድ ወቅት ተባብሬው አካል ጉዳተኛም ስለሆኑ ሰውየ ያየኋቸው ነገሮች በጣም የሚዘገነው ናቸው። የመዋጮ ብዛት እንዴት ነው ይህን ሁሉ መዋጮ ማህበረሰቡን ስጠይቀው ከየት ያመጣል ህዝቡ? ሌላ የገቢ ምንጭ አለ ወይ ብለህ እንዴት አልጠይቅም? ይህ ህዝብ እኮ ምን ሰርቶ ነው የሚያመጣው? ምን ነግዶ ነው የሚያመጣው? ምንድን ነው የሚያተርፈው? ያርሳል ወይ? ቆየ ፈጭ አካባቢ እኮ ያለው አርሶ አደር ቶታሊ የእርሻ መሬት ተወስዶ እርሻው እንኳን የለም። አርሶ አደሩ እንዴት ከእጅ ወደ አፍ የሆነ ኑሮ እንደሚኖር እያየን ያለ ነው። ፓርሴል ነው የሚባለው የምትኖርበት ኮንዶሚኒየም 10-15 ህንፃ አንድ ላይ ትወጣለህ እኮ እስከ 4-5 ሰዓት ድረስ ሮንድ እንወጣለን። ለምንድን ነው ካሜራው የሚተከለው? ለዛ ካሜራ በወጡ ሲባል የትኛውን እንትን ለመጠበቅ ነው? ካሜራ የትኛው ሌባ አስቸገረ? የትኛው ይህን ያክል የገዘፈ የንግድ እንቅስቃሴ አስቸገረና ነው? እውነትን እነጋገር ከተባለ ማህበረሰቡ ሌሊቱን ሙሉ ጠብቅና አደር ብትለው ከእኔ ጀምሮ ፈቃደኛ ነን። ይሄ ህዝብ መዋጮ አልበዛበትም ወይ? ለቀለም ተብሎ ለህንፃዎቹ የሚወጣው መዋጮ ስናይ በጣም በሚገርም ሁኔታ ማህበረሰቡ እንዴት አድርገው እንደሚከፍል እያየው ነው ያለው። አብሬም ስላለው ተከራይቼ የምኖር ቢሆንም የመዋጮውም እኮ አካል ነኝ። አዋጡ የምንባለውን ነገር እናዋጣለን። ለጸጥታ ለሚሊሻ ምናምን የሚለውን ነገር ወይል እኛ የምንጠበቅና በሰላም እንትን የምንል ከሆነ ግን ከየት ያመጣል ማህበረሰቡ? ዛሬ የኑሮ ውድነቱ ማጣፊያ ሳጥሮት አንተ በመዋጮ ብዛት ህዝቡን ለምንድን ነው አንጎል የምታደርገው? ለምንድን ነው እሱ አገሩን እንዲያማርር የምታደርገው? እሱ ይገርማል። ዛሬ ጠዋት ከቤቴ ወጥቼ ወደ መናኸሪያ ስሄድ ያደረሰኝ ባጃጅ ተቸገርን እኮ አለኝ። ተቸገርን በየምክንያቱ እንያዛለን። ስልካችንን አለ እጃቸው ላይ የደወሉ አምጡ ገንዘብ ይሉናል ትራፊኮች። በዚህ እንትን አካውንት አስገባ ይሉናል። 1000 ብር አጣሉ። እኔ እኮ መንግስት ባወጣው ህግ ራሱ እንደው ወደ መንግስት ካዝና እንኳን ቢገባ ምንም ችግር የለውም። እሺ እጃ ጠባ ሆድ ገባ ነው። የጥቂት ግለሰቦች የጥቂት ሙሰኞች ግን ሲሆን በጣም ነው የሚያሳዝነውና ለምን ይህን ያክል ማህበረሰቡን ታማርረዋለን? ማህበረሰቡ እጅ ብሎታል። ይህ ህዝብ ጨዋ ስለሆነ ነው አምጾ የማይወጣው። ይህ ህዝብ ጨዋ ስለሆነ ነው ገንፍሎ የማይወጣው። አንገቱን ስለደፋ ይህን ያክል እያሰደድከው በየመዋጮ ስቃዩን እያበላው የት ነው የምታደርሰው ይህን ህዝብ? ኧረ ግፍ ነው፣ በእውነት ግፍ ነው። እኔ ስለ ቆየ ፈጭ በዚህ 5 ዓመት ስኖር ከአንተም ጋር ስገናኝ ሚዲያ ላይ ተናግሬ አላውቅም። ብዙ ሰው ግን ያለበትን ስሜት በጣም ነው ከትላንትና ወዲያ ስለዚህ ካሜራ ሲነግሩኝ ራሱ እሺ በነፍስ ወከፍ አከፋፉና አምጡና ነገሩን ምን ያክል ይደርስብናል ብላችሁ እኛ ብቻ ነው መንግስትስ ምን ያክል ነው የሚችለው? አይ መንግስት አይችልም፣ እናንተ ብቻ ናችሁ የምችሉት። የት ነው ካሜራው የሚሰቀሉ? የት ነው እሱ? ምንድን ነው ያለው ቆየ ፈጭ? በዚህ ደረጃ ህዝቡን ማጎሳቆልና መዋጮውን በአብዛት ሻይ መጠጣት እኮ ከባድ ነገር ሆኗል ኢትዮጵያ ውስጥ። አንድ ሻይ 50-60 ብር እኮ ነው የምጠጣው። ከባድ ነው እኮ አሁን ካፌ ውስጥ ልታዝና አንተ ቡና አንድ ቡና እኮ 35-40-50 ብር ነው ተላወጣ ላይ እኮ። ይህን እንኳን ህዝቡ እኮ መቋቋም አልቻለም። እና ዛሬ ኑሮ እንዲህ ማጣፊያው ባሳጠር በሳት ላይ ህዝቡ ላይ የመዋጮ ባርደን አንስተበት ለምን ጀርባውን ታጎብጣዋለ? ግራም ያጋባ ነገር ነው የገጠመን እኮ።
አብይ አህመድ ሰሞኑን በአንድ ቴሌቪዥን ጣቢያ ላይ ቀርቦ ሰፊ ሀተታ ሲያቀርብ ነበረ። የተለየ ነገር የለም፣ ቴሌቪዥን ጣቢያው ተቀየረ እንጂ የአብይ አህመድ ዲስኩር አልተቀየረም። አዲስ አበባ ስለሚቀቡ ቀለሞችም የተናገረው በራሱ የሰውየው የእውቀት ያስተሳሰብ በአጠቃላይ ሁለንተናውን ሁልጊዜ የምንገልጸው ነው፣ ግን የበለጠ እንድንመረምር የሚያደርግ ነው። በቃለም ጠይቁም አዲስ አበባ ላይ ለምን አንድ አይነት ቀለም እንዲቀባ ተፈለገ ተብሎ ለቀረበለት ጥያቄ ከስነ አእምሮ ከስነ ልቦና ጋር አያይዞ ነው የተናገረው። የተለያዩ ቀለሞች መኖራቸው በራሱ የሰው ልጅ ጤንነት፣ የስነ አእምሮ ጤንነት፣ የስነ ልቦና ጤንነት የሚጎዳ ነው የተለያዩ ቀለሞች መኖራቸው የሚል ነው። ቁጥር አንድ ደስተኛ ከሚባሉ ሀገራት አንዷ የሆነችው ፊንላንድ ከተሞቿ በተለያዩ ቀለሞች ያሸበረቁ ህንፃዎች ነው የሚገኙባት። አብይ አህመድ ይህን ያደረገበት የራሱ የሆነ ፍልስፍና፣ የራሱ የሆነ አስተሳሰብ አለው። ከዛም ባሻገር ደግሞ የሙስና ጉዳይ ነው። ቀደም ሲል እርስዎ እንደገለጹትም በተለይም ካሜራዎቹን ማን ነው የሚያስመጣው ከውጭ ይሄ እንዲጠቀም የተፈለገ? የጥቅም ግንኙነቱ ከግለሰቡ እስከ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ የተዘረጋ ነው። እነዚህ ቀለሞች የሚባሉትንም ጭምር ቀለሙን የሚያስመጣው ማን ነው? ያ ኩባንያ ከጠቅላይ ሚኒስትሩ ጋር በጥቅም ግንኙነቱ ምን ያህል ነው የሚለውንም ነገር በደንብ መመርመር አለበት። አዲስ አበባ ላይ እየፈረሱ ያሉ አካባቢዎች ላይ በኤጋ ቆርቆሮ የሚታጠሩ መጠነ ሰፊ የሆኑ መሬቶች አሉ። እነዛ መሬቶች ላይ የሚታጠረውን ቆርቆሮ ኤጋ ቆርቆሮ ማለት ነው የሚያመርተው የሽመልስ አብዲሳ ወንድም መሆኑን ስንመለከት፣ በእርግጥም እንዲህ አይነቱ አጠቃላይ ህዝቡ ላይ እየተጫነ ያለው ነገር በሙሉ ከሙስና ከጥቅም ጋር የተገናኘ ነው። ያ ደግሞ ከግለሰቦቹ እስከ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ የተዘረጋ የጥቅም ሰንሰለት እንዳለ ነው የምንረዳው። በመላ ኢትዮጵያ ህዝብ ላይ ከፍተኛ የሆነ የኑሮ ሸክም፣ የኑሮ ጭነት ይዞ መጥቷል። ታዲያ ህዝቡ ምንድን ነው የሚጠብቀው? አሁን ደግሞ የነዳጁ ጉዳይ መጥቷል። ነዳጁ እጅግ የሚያማርር ሁኔታ ውስጥ ህዝቡን እንደከተተ ከሚደርሱ መረጃዎች ለማወቅ ተችሏል። መኪኖች እየቆሙ ነው። ትራንስፖርት ዋጋ እየጨመረ ነው። ምናልባትም በቅርብ ጊዜ በኢትዮጵያ አውራ ጎዳና ላይ ተሽከርካሪዎች ላናይ እንችላለን። በዚሁ ከቀጠለም አቶ አበበ
መሳይ፣ ከዚህ ከቀለማት ጋር ተያይዞ እኔ ጠቅላይ ሚኒስትሩ እንዴት እንደሚያስቡት አላውቅም። እኔም ትንሽ የስዕል ችሎታ አለችኝ፣ ስለ ቀለምም ትንሽ ነው አለኝ እና የብልጽግና ፓርቲ አርማው ላይ የምታያቸው እጃቸውን የዘረጉ ሶስት ሰዎች ሰማያዊ፣ ቢጫና ቀይ ቀለማት ናቸው። እነኚህ ሰማያዊ፣ ቢጫና ቀይ ቀለማት መስራች ቀለም ነው የሚባሉት። እነኚህ ቀለማት በጣም ብዙ በመቶዎች የሚቆጠሩ ቀለማትን ጥቁርና ነጭንም መደብ አልባ ቀለማትንም በመጠቀም ምን ትላለን? እነኚህ ሶስቱ በተለይ ቢጫ፣ ሰማያዊ፣ ቀይ ቀለም መደበኛ ቀለማት ናቸው። እዛም የብልጽግና ፓርቲ አርማ ላይ ያሉትን ብዙ ጊዜ ሳያቸው ቀለማቱን የስዕሉ እንትኑም ስላለኝ ነው አሁን ስላለኝ ሰው የራሱ ምርጫ ነው። ልብስ ስትገዛም ቀለም የራስ ምርጫ ነው የሚሆነው፣ የራስ ምርጫ ነው። አንተ ቤትንም ስቀባ የመኪናንም ቀለም ስትመርጥ የምትገዛውንም ልብስ የአንተ የቀለም ምርጫ ነው። ቤትን የምትቀባው ቀለም የአንተ የቀለም ምርጫ ነው። ለምን በአንድ አይነት ቀለም እንድንታጠር መደረገ ግራ ነው የሚያጋባው። እውነት ነው፣ በጣም ግራ ያጋባል። ቀለማት ህብር አላቸው እኮ። አበባዎችን ተመልክታቸው፣ አበባዎች የተለያየ ከለር አላቸው መስክ ላይ። እነኛ የተለያየ ከለር ውበታቸው የሚስበን ለምንድን ነው? እሱ በአንድ አይነት ቀለም እንድንታጠር በዚህ ደረጃ ግራይና ነጭ ቀለም ላይ የቆረብ ነው ለምንድን ነው? እኔ ጠቅላይ ሚኒስትሩ ናቸው የሚያውቁት። የምታነሳልኝ ነገር ለወያኔም ዘመን አልበጃትም። የህወሓት ትልቅ የንግድ ማዕከላት ህዝቡ ላይ ጫና ያደረጉት ነገር እነሱንም እንጥሮንጦስ ነው ይዟቸው የገባው። እኔም እጠራጠራለሁ፣ ምክንያቱም እንዲጠቀሙ የሚፈለጉ ካምፓኒዎች ሊኖሩ ይችላሉ። ምንም ጥርጥር የለውም። የመንግስት ከሙስናው ጋር እጅና ጓንቶ ነው። ስለዚህ የምናያቸውን በርካታ ጉዳዮች አሉ። ይሄ ምንም ጥርጥር የለውም። ይሄን መጠርጠርም አለብን። የታሰሩም ሰዎች አሉ፣ በጣም በርካታ ሰዎች። እንዲያውም ሰሞኑን ዛሬ የወጣው እንትን የታሰሩ ሙሰኞች በጣም ጥሩ ቪላ ቤት ተከራይተውላቸው እንደሚያኖሯቸው የሚሰማ ነው። እኔ እንኳን ተወልጄ ካደኩበት ኤሪያ ከሙስና ጋር ተያይዞ የተያያዙ ባለስልጣኖች ሰሞኑ የት እንዳሉ መረጃዎች ደርሰኝ በጣም ነው የገረመኝና በዚህ ደረጃ አገር እየተጎዳች ህዝቡ በዚህ የኑሮ ውድነት እያላሸቀ ይሄን ያክል ነገር ማድረግ በጣም ከባድ ነው የሚሆነው። እኔ ከኮሪደር ልማቱም ጋር ተያይዞ ሰሞኑን የተወሰነውን ፐርሰንት አይቻለሁ ቃና ላይ ባቀረቡት እንትን። ለምን ቃናም ጋር እንደሄደው አላውቅም። በቂ ናቸው ፋናም ቃና፣ ያው የቱርክን ፊልም የምናይበት እንትን ነው። ለምን ያን እንደተመረጠም ግራ ነው የሚያጋባኝ እኔ። ነገር ግን የእኛን አእምሮ እንደ እንትን ነው የሚቆጥሩት ጠቅላይ ሚኒስትሩ። አይታይም የኔ ስራ እንዴት ነው ውበቱን የማይታየው? እንዴት ነው እሱ ኮሪደሩ የማይታየው? እኛ ኮሪደሩን ጨለምተኛ ሆነ አይደለም። እኔ
በጣም ይገርማል። ብቻ እንግዲህ ጋዜጠኛ መሳይ መኮንን ያናገረው የአዲስ አበባ ነዋሪ በደንብ አድርጎ ገልጾታል፣ የኑሮ ውድነትን የመሳሰለውን እና ግንዛቤ አግኝተናል። ሰዊት፣ አንቺስ በዚህ ላይ ምን የምትይው ነገር ይኖራል?
እንግዲህ ሁለት ነገር ያየሁት ነገር የቤንዚን መወደድ በብዙ አካባቢዎች መኪናዎች እንደሚቆሙ የትራንስፖርት ዋጋ እንደጨመረ ሰምቻለሁ። ይህ በዚህ ከቀጠለ የት እንደሚደርስ ማሰብ ትንሽ ይከብዳል። ሌላው ደግሞ የቤቱ ቀለም ጉዳይ ሁሉም ሰው ቤቱን انتن علمون كأيرو وتابلو كالفو عمت جمرو اندقنا تلانت يراسن كالماس كبتاكونا زاري متو بزيهنة كالم كالكبهي يتوالة ሰው በአመት ባልሞላ ጊዜ ውስጥ የግርግዳውን ቀለም እንዲቀይር ተገዷል። ይሄ ነገር እንዳልከውም ወይም የአዲስ አበባ ኗሪው እንዳሉትም የተወሰኑ ሰዎችን ለመጥቀም የሚደረግ ነገር ሳይሆን አይቀርም። በጣም አሳሳቢ ጉዳይ ነው። በየአቅጣጫው ህዝቡ ካሜራ መገጠሙ ለምንድን ነው እንደተባለው ሰዎች ይወጣሉ ማታ ማታ ለመጠበቅና ካሜራውን ካስፈለገ ለምን መንግስት ያውጥ አስገባውም? እንደዚህ ሰዎች እስከመቼ ነው በየአቅጣጫው በዚህና በዚህ ተጎትተው የሚኖሩት? ህዝቡ 1 ኪሎ በርበሬ 1 ሺህ ብር ሆነ ተብሏል ከሰሞኑ። እና እንደዛ የሚበላ ባጣበት ሰዓት በየአቅጣጫው ብር አውጥቶ እስከመቼ ድረስ እንደሚቆይ ትንሽ ይከብዳል ለማሰብ ሚካኤል።
አው ትክክል ነው። እንግዲህ መጨረሻ ላይ አሁንም ብዙ የሚወሩ ነገሮች አሉ። ለምርጫው አካባቢ ስለሆነ እስኪንከታተለዋለን የሚሆነው።
እሺ አንድ ሙዚቃ እናጫውትላችሁና ወደ ዶክተር ኃይሌ እንመጣለን። አድማጮቻችን እያዳመጥን ያለ ነው የማህሙድ አህመድ በምን ሰበብ ለጥላሽ የሚለውን ቀደም ብሎ ከተጫወታቸው ድንቅ ሙዚቃዎች ውስጥ አንዱ ነው። አሁን ዶክተር ኃይሌ መስመር ላይ ያለው ዶክተር ኃይሌ ያዳምጡኛል?
አዳምጣለሁ። ጤነስጥልኝ ሰቪታ አዳምጣለሁ።
እሺ ጤነስጥልኝ ዶክተር ኃይሌ። በመጀመሪያ ጊዜዎትን ወስደው መድረክ ላይ በመምጣት ባለፈው ሳምንት የጀመሩትን ፕሮግራም ቁጥር ሁለት ለማቅረብ ስለመጡ በጣም አመሰግናለሁ። አሁን ወደ ፕሮግራሙ መሄድ እንችላለን?
እሺ እሺ እንደነሰሰጠሽኝ በጣም አመሰግናለሁ። እና እንዳል ባለፈው እንዳልኩት ኢትዮጵያና ሞረር ጠላት ሲያከማች ያው በመጨረሻ ላይ ያቀርቡትን አስተራቂ ያሳይ ባለፈው ሳምንት ተናግሬያለሁ አይደል?
አው ተናግረሃል? አው
እሺ ከዚህ ከዛ በኋላ አሁን በመጪ ራሱ መሰሪ ተናገሩ ጦርነቱን ለማቆም ቀላል ነበር ነዳጅ ቢያግዱ ነዳጅ ወይ ነዳጅ ቢታገድ ምንም አንድ ሳምንት በአንድ ሳምንት ውስጥ ተከክየው ባማራጭ አንነበረኝም ብላና እንትኑ ይሄ ማዕቀብ ሲጣል ነዳጅ እንዳይገባበት አደረጉ ለክኛ ደግሞ ሌላ መንገድ ምን ነበር በዛን ጊዜ ስዌስ ካናል የሚባለው በብሪታንያ ስር ነበር በሱ መተላለፍ ቢታገድ ነው ጠላት ጦርነት መግባት አይችልም ለበይንን አውቆ ያሳለፉት ነገር ነው ከዛ በኋላ በርግጥም ኢትዮጵያ ጦርነቱን ከጀመረ በኋላ የኢትዮጵያ ሰራዊት በጣም በትጋት ተዋግቷል። እንዲያም ተንቤና እድሉን ለማግኘት ተጀምሮ ነበር። ያው እንደሚታወቀው በመርዝ ጭስና በተከለከሉ ጭሶች እና በአየር በመደብደብ በከፍተኛ ጥቃት በማድረግ ያው ለማሸነፍ እንትና ግን ከዛም በፊት ደግሞ አንዳንድ ባላባቶችን በገንዘብ ሲደልል ነበር አስማይነከን በጣም በገንዘብ ይደልል ነበር በጣም ማለት ለሹም ሹመት ደግሞ አንዳንዶቹ ደጃዝማቸው ነው ራሲያን ሆኖ ተምን ያለውን እኔ ሾማቸዋለሁ እያለ ብዙ ቃል ገብቶ ነበር እንትን ያለው በመጨረሻ አዲስ አበባ ሲገባ አዲስ አበባ ከገባ በኋላ ያው ለራሶቹ በሙሉ ለጃቸው ለሰጡት ለራሶቹ ደሞዝ እንጂ ምንም ስልጣን እንዳይሰጣቸው አናምናቸውም ተብሎ ለማንኛውም አይሰጥን ነበርና ከሁሉ ደሞ የቀረቡት ለጠላት በጣም የሚያምናቸው ግራዚያኒ በጣም ወዳጅ የሚላቸው ራስ ኃይሉ ተካይማውንት ነበር እሳቸውንም ባል ደሞዝና ክብር ነው እንጂ ምንም አይነት ስልጣን እንዳይኖራቸው ተደርጎ ነው እስከመጨረሻ የቆዩት በሙሉ ስልጣን በእኛ ስር መሆን አለበት ተብሎ እነዚህ ግን ለጠላት ያደሩ ሰዎች ነበሩ እንደመታሰቢያ እንደምንደክት እንኳን አሁን የሲኒማ ቤቶች ሲከፈቱ ኢትዮጵያ ውስጥ ይሄ በሙሉ የከፈተው ሲኒማ ኢትዮጵያ በሚንለው ነው የከፈቱት ጣሊያኖች ናቸው አንዴ ሲኒማ ማርኮኒ ምን ይያሉ እና ያቺን ለአበሾች ግን ያው ዘር ልዩነት ስላለ ነጭና ጥቁር አብሮ ስለማይመለከት ለኢትዮጵያውያን የተደረገው ሲኒማ ቦታ ሲኒማ ራስ ኃይሉ ተብሎ ተመደበ እንዴ ዛሬ እሱን ነው ያ ሲኒማ ራስ ምን ራስ አጥነ ማለት ነው እና እሱን ተደረገ እና በዚህ መልክ ከተደረገ በኋላ ግዛቷን አምስት የከፈላት እንደዚህ ኤርትራና ትግራይን አንድ አደረገ አማራ ብሎ ደግሞ በጌምድርና ጎጃምን አንድ አድርጎ እና ከተማ ጎንደር አድርጎ ኦሮሞና ሲዳሞን ደግሞ አንድ አድርጎ ያኔ በተካክ የመናገር ነው ያኔ ኦሮሞ አላለም ኦሮሞና ሲዳሞን አንድ አድርጎ እና ከተማን ጅማ ሐረር ብሎ ደግሞ በጠቀለይ ሐረርን አንድ ዋና ከተማን ሐረር እና ሸዋን ደግሞ በቃ አዲስ አበባ አድርጎ ነው እንት ለማስተዳደር የሞከረው በተለይ ግራዚያኒ በአብዛኛውን ጊዜ በተለይ ቦምብ ከተወረወረበት በኋላ ከሶስት ከአራት ወር በኋላ በየቦታው ለየባለስልጣናቱ እያዘዘ አማራውን አጥፉት አማራውን ነው ጠናት እያለ ይጽፍ ነበር በደንብ በቃ በአማራ ላይ በኃይለኛ ጥቃት ይደረግ ነበረ በዛ መልክ ነው የተደረገው እና እንዳልኩት ደግሞ በመጨረሻም እነዚህ ፈረንሳይና እንግሊዝ በፊትም ደብሸታቸው የውሸት ስነበረ ተቃውሞ እንትን ማቀም እንደላን የሚሉት ኢትዮጵያ በተያዘች በሁለተኛው ዓመት ላይ ሁለቱም የኢትዮጵያን ግዛትነት አምነው እንደውቅና ሰጥቷል እና ያልሰጡ ሀገሮች በዛን ጊዜ ያልሰጡ ሀገሮች አምስት ብቻ ናቸው ይሄውን ያለንበትኛ ሀገር ሰሜ ዩናይትድ ስቴትስ የሚባለው አንድ ሶቪየት ህብረት ሜክሲኮ ቻይና እና ኒውዚላንድ በቃ እነዚህ ብቻ ናቸው ያልተቀበሉ ኢትዮጵያን መያዝ እና እንደውም እዚህ የኢጣሊያ አምባሳደር እዚህ ሲሾም የተሾመበትን ወረቀት ሲያቀርብ የኢትዮጵያም ንጉስ የሚል ስነበርበት አልቀበልም ብላ ዩናይትድ ስቴትስ መልሰዋለች ይህንን እናቃለን እና ትልቅ ነገር ነው የተደረገ በዚህ በኩል እና በመጨረሻ መናገር ፈልገው ስለ ቀዳማዊ ስላሴ መሄድ ወደ ውጭ መሄድ ነው ግን ጊዜ ካለ ነው ከሌለ ልመለስ ይችላሉ
እሺ ይሄ ሰፋ ያለ ከሆነ ወይ በሚቀጥለው ሳምንት ብናደርገው እንችላለን እኛም ጥያቄዎች ሊኖሩን ይችላሉ በዚህ አርስት ላይ በተለይ አሁን እርሶ በጠቀሱት ላይ የጣሊያን መንግስት ኢትዮጵያውያንን ከፋፍሎ ለራሱ መጠቀሚያ አድርጎ አንዳንድ ስልጣን የነበራቸውን ሰዎች መጠቀሚያ አድርጎ ሾሟቸው ግን ሹመቱን ተግባራዊ ያላደረገላቸው هيك كذاك زي جمبرو ينبر يا وراريوك تاكتيك مهونو نو مكناتون بهونو ساعت ببزات إيا ينو نو عند منغستات يانن عند أغر لما يسيفلقو يتوسنو سووشن بمدك أمنا إيزو براساتشو منغستن هزبلا يندي النسو بمادرق مدك أمي أدرقو عند أغرين يورالو هي بييك أنو منناو نغرنو نا هي نغر كدرو جمبرو يتجمبرا زرين مهونو نو مالتنو نابا زي عقاد عمي دقمو قبط انتنا يقبطا انجليزنا فرنساي راساتشوم ليلو تشافريكا اگر كيني قزات سلانة براتشو ييتوبيان مياز لسموي مسلين يالت آلياني نيتاك اوابوت مكناتو من نسوم براساتشو كينجيجوش سلانة برو بافريكا وست بزوبوتا سلانة براتشو يادر رقوي مسلين يالي هي
I am a doctor. جرمن ستنا سابات جرمن بمفرات بتعمل تكاكرركين إيطاليا مودا جرمن تجاوبنا نينين السبنيا بمالت يعني بمجرد شاسات نو فرنسا تفتشون جين لفرنسا بريطانيا جن عندهم سالي بفيت عندهم سيميز أو مقدر وبكل بزعم تات بوتو من تركوش سن بلشين بلشوا الناس بالنسوس دموع قبس أنا بالنسوس بقبس أسرقين قبس راسه بالنسوس وأنا ما على قبس أسرقين قرطانوس شفاء تقول تفتح قبس أشيلكو يعني إن إتاني عند كبرنا مسوان تزيد برجع شو كم بعض يعني نسكتين بريطانيا نشيء إن النسوس ما يكدون بقى أنا بدأ متعتقان بريطانيا نبرج مالتينه ግን ያልኩት ትክክል ነው። በጣም ትክክል ነው። የተናገሽው ሁሉ እንደዛ ለራሳቸው ነው ያዩት። እና በጣም አስቸጋሪ ሁኔታ ላይ ነበረ። ቀናማይ ስናሴ ደግሞ በዛ ሰዓት ላይ እኛ ደፊትም ገልጻለሁ ያደረጉት ነገር ለኢትዮጵያ በጣም የጠቀመው ነው። አገሩን ጥሎ መሄዳቸው ነው ለመጨረሻ ለነጻነት ያበቃን። በዛ ሰዓት ላይ ፈሪ ናቸው እኚህ ምናምን ናቸው እንዳጼ ቴዎድሮስ አልሆኑም ይነገል ሊመጣባቸው ይችላል። ግን ራሳቸውን ህይወት ማትረፍም ፈልገው ሊሆን ይችላል። ግን የእሳቸው መሄድ ነው ኢትዮጵያን በመጨረሻ ነጻ ያወጣን። አደዛ ነው እንደ በቃ ይሄ በደፊት በደም ግድኑ ሳገኝ መግለጽ እፈልጋለሁ እሱን ነገር ማለት ነው።
እሺ አው ዶክተር ይሄንን ሰፋ ያለ ዝግጅት ይፈልጋል። ባሁኑ በዛሬ ቀን አናደርገውም በሚቀጥለው ሳምንት እንመለስበታለን። እንዳሉትም ባብዛኛው ህዝብ የቀዳማዊ ኃይለሥላሴን አገር ትተው ሸሹ ራሳቸውን ወደዱ የሚል ብዙ ነገር ስለነበረባቸው ይሄንን ነገር ግልጽ አድርጎ መወያየት አስፈልጊ ነው። ምናልባት እንዳሉትም በሚቀጥለው ሳምንት በርግጠኛነት እንመለስበታለን። ሌላ የሚጨምሩት ነገር ከሌለ
አንድ ቻትንሽን ጀምፈሪቱ ራሷ ኢትዮጵያ አና ብዙ ሰዎች ባርነት ከኢትዮጵያ ተፋ በአምስት ወጣላት ዘመን ነው የሚሉት ነገር አለ። ግን ቀዳማዊ ኃይለሥላሴ ናቸው ጀምራ ኢትዮጵያ የዓለም መንግስት ማህበር እንድትገባ በተደረገው ጥያቄ መሰረት ባርነት እንዲጠፋ ህጉን ያወጡ በሙሉ እሳቸው ናቸው። ምንድነው ግን ያንኑ የደገመው በአምስት አመት ጣሊያን ደገመና ደግሞ ባሮቹን ሲወጡ አቅም ሰበረው አንዳንድ ስራ መስጠት ስለቻለ ነው እንጂ ይሄን የባርነት ማጥፋት ይቅርስ ከፍተኛውን ጥረት ያደረገው በቀደማይ ስላሴ ዘመን ነው ማለት ይሄን ከጠላት በፊት በአምስት አመት በቀሌና መጨመር የለኝም ዛሬ።
እሺ በጣም እግዚአብሔር ይስጥልን ጊዜውን ወስደው ይሄንን ዝግጅት ስላዘጋጁልን እንደ ተለመደው እግዚአብሔር ይስጥልን ደህና ያሉ። እሺ
እሺ ደህና
አድማጮቻችን ዶክተር ኃይሌ የዘወትር ደንበኛችን ታሪክ አስተማሪያችን ናቸው ስላደረጉልን ቃለ ምልልስ በጣም እናመሰግናለን። አሁን ሚካኤል ትላንትና ስለተነ እዚህ አካባቢያችን ስለተደረገው ሰልፍ መናገር ትፈልጋለ አይደል?
አዎ ሶዊት እንግዲህ በዚህ በኤንፒአርም ተዘግቧል። በትላንትናው ቀን በሚሊዮኖች የሚቆጠሩ በመላው አሜሪካ ውስጥ ይሄን በአሁኑ ባለው አስተዳደር ኢሚግሬሽን በተመለከተ ብዙ ሰዎች እንደተንገላቱ እንደዚሁም ደግሞ አሁን ስለሚደረገው ጦርነት በመቃወም እና መሪ መፈክር ሆኖ የቀረበውም ንጉስ አንፈልግም ማለት ምንድን ነው? ህገ መንግስቱ ይከበር፣ ዝም ብሎ አንድ መሪ ብቻ በወሰነው ትዛዝ ተሰጥቶ ጦርነት ውስጥ መግባት የለብንም በሚል ነው ማለት ነው። ምክንያቱም አሁን ያለውን ሁኔታ ሁላችንም እናውቃለን፣ በዚህ በፐርሻዊ ባህረ ስላጤ ማለት ነው። ይሄ ምንድን ነው አሁን ለወደፊቱ ለእኛም ሀገርም ህዝብም ምሳሌ የሚሆነው ምንድን ነው? ይኸው እንግዲህ ዲሞክራሲ የለመደ ሀገር ህብረተሰቡ ሁኔታውን አይቶ ወዲያው ነቅቶ የዚህ አይነት እርምጃ ይወስዳል ማለት ነው። እና ለወደፊቱ የኢትዮጵያ ህዝብም እውነትም አሁን ጠቅላይ ሚኒስትር አብይ አህመድ አደረገው የሚባለው እየታየ ያለውም እንደዚህ ሰላም የጠፋው አንዳንድ ውሳኔዎች እሱ ጠቅላይ ሚኒስትሩ በሚወስደው ውሳኔዎች፣ ለምሳሌ በአራቱ አማራ ክፍለ ሀገራት ትጥቅ አስፈታለሁ በማለት እስካሁን በብዙ ሺዎች የሚቆጠሩ ህዝብ የሞተበት፣ ትምህርት ቤቶች የማይሰሩበት፣ የጤና ተቋማት አገልግሎት የማይሰጡበት ሁኔታ፣ እንደዚሁም ደግሞ መሳሪያ በህብረተሰቡ እጅ ዝም ብሎ እንደገባ አላደለም። ይሄ በጣም አስጊ ነው። ለወደፊቱ ለአስርተ ዓመታት የሚቆይ ችግር ነው እና ለወደፊቱ እንግዲህ ያው የአንድ ሰው ውሳኔ አሁን እዚህ ሀገር የሚሉት ምንድን ነው? ትክክል አይደለም፣ አስተዳደሩን ትክክል አይደለም እየተወሰደ ያለው ውሳኔ። ምክንያቱም እዚህ ፕሮሰስ አለው፣ ኮንግረሱ ተነጋግሮበት ነው። ጦርነትም ቢሆን የመሳሰለውም ቢሆን ሴኔቱ ተነጋግሮበት ነው። ግን ያ እንትኑን አልተከተለም በሚል ነው ይህ ሁሉ ህዝብ በሚሊዮን የሚቆጠር እዚህ ሚኒሶታ ብቻ ሴንት ፖል 100,000 ነው የተዘገበው። እንግዲህ 100,000 ህዝብ ቀላል አይደለም፣ 100,000 ህዝብ መውጣት ማለት እና ይህን እንግዲህ ለወደፊቱ እንግዲህ የሁላችንም ህልም ኢትዮጵያ ውስጥ በትውልድ ኢትዮጵያውያን ስለሆነ ብዙዎቻችን እና ያን ነገር ከተከበረ ነው ህዝቡ በሰላም ወጥቶ የሚገባበት እንደተፈለገው ተዘዋውሮ የሚሰራበት እንጂ የአንድ ግለሰብ ብቻ ውሳኔ ሁልጊዜ ስህተት ውስጥ ያስገባል ማለት ነው። ለዚህ ነው አሁን ወዴት እየሄደ ነው ሀገራችን በሚል ነው የትላንትናው ሰላማዊ ሰልፍ። ሀገራችን ወዴት እየሄደች ነው እና እየፈራን ነው እኛ ንጉስ አንፈልግም። ምክንያቱም ንጉሶች በድሮ ጊዜ በአውሮፓም ሆነ በየትም ሀገር እንደፈለጉ ትእዛዝ ይሰጣሉ፣ ይፈጸማል ማለት ነው። በሀገራችን እንኳን አንድ አባባል አለ፣ ንጉስ አይከሰስም የሚባል ነገር እና ይህም በተመለከተ ነው። ሰቢት፣
አዎ፣ ትላንት ያየነው ሰልፍ በተለይ በሚኒሶታ ህዝብ የመጀመሪያው ተጋፋጭ በመሆን ያሳየው ጀግንነት ቀላል አይደለም። ብዙ ሰዎች መጥተው ተሳትፈውበታል። ሰልፉ ላይ መልእክቶች አሉን። መልእክቶች አሰምተን እንመለሳለን።
Support for KFAI comes from the Cedar Cultural Center presenting Alone A Thursday, April 9th. Alone A explores limits of memory and moments through tapestries of voice, digital delays, and signal processing. This show celebrates the release of her latest album, A Veil, A Prism. Immersive ambient soundscapes and lyrical passages invite listeners into threshold states, spaces of transition, change, and transformation. Opening the show is Zach Beltridge and Keenan Sorrentbetz. More information about Alone A's album release show is available at thecedar.org.
በKFAI ላይ ያሉ ፕሮግራሞች በኩዊት ፓርትነር ድጋፍ ይቀርባሉ። ማጨስ ወይም ቬፒንግን አቆማለሁ ማለት ከድርጊት ይልቅ በቃል መናገር ይቀላል። ኩዊት ፓርትነር የሚኒሶታ ነዋሪዎች ፓች፣ ማስቲካና ሎዜንጅ የመሳሰሉ ኒኮቲኖችን እንዲያቆሙ ከክፍያ ነጻ የሆኑ ግብአቶችን፣ ስልጠናና ዲጂታል ድጋፍን ያቀርባል። ተጨማሪ መረጃ በኩዊት ፓርትነር mn.com ላይ ማግኘት ይቻላል።
አድማጮቻችን፣ እንግዲህ የአንድ የቀረን ፕሮግራም ቢኖር ከሁለት ሶስት ሳምንታት በፊት ይመስለኛል ዶክተር ዳንኤል ይቅርታ ዲያቆን ዳንኤል ክብረት የኢትዮጵያ ትውልድ ኢትዮጵያውያንን በተመለከተ ሀገራቸው መጥተው መቀበር አይችሉም የሚል ነገር ተናግሮ ነበር እና እሱን መልስ በተመለከተ አንድ ጠበቃ የኢትዮጵያውያን የማለት ትውልድ ኢትዮጵያውያን ያላቸውን መብትና ግዴታ በህገ መንግስት ውስጥ በኢትዮጵያ ህገ መንግስት ውስጥ የተጻፈውን ተናግረዋል። ከዛ በፊት ሚካኤል ስለዛ ስለ ዲያቆን ዳንኤል ክብረት ስለተናገሩት ባጭሩ ብትነግረን።
አዎ፣ ትክክል ነው። ዲያቆን ዳንኤል ክብረት ማለት የጠቅላይ ሚኒስትሩ አማካሪ ነው እና በጣም ህብረተሰቡን ያስቆጣ በተለይ ደግሞ አገራቸውን የሚወዱ ብዙ አስተዋጽኦ ያደረጉትን ሰዎች ለምን ተቃወማችሁ በማለት አንዳንድ ነገር መንግስት ሚሰራውን ለምን ተቃወማችሁ በማለት እነሱ እንደውም እዚህ መቀበር የለባቸውም እዛው አንፈልግም ብለው ሄደዋል መቀበር የለባቸውም ብሎ የተናገረው ብዙ አስቆጥቷል። ይሄ ምንድነው አንድ አባባል አለ ከመምሩ ደቀ መዝሙሩ ጠቅላይ ሚኒስትሩን ለማስደሰት ወይንም ደግሞ የአን ብልጽግና ለማስደሰት ብሎ በሌላ ነገር ይሄን የተናገረው ምናልባት ለወደፊቱ ሊቆጨው ይችላል ማለት ነው። የሱም ዘመዶች እዚህ እንዳሉ ነው እንግዲህ መረጃ አለ ዘመዶች ሁሉ እዚህ አለ እነሱም ሁሉ አሁን አይምጡ ማለት ነው እና በጣም ይሄ ብስለት የጎደለው አነጋገር ተናገረ ለማለት እና በጣም ህብረተሰቡን አስጠቆጥቷል። በፊት እንኳን በህዋት ጊዜ እንኳን ይሄ የሎ ካርድ የሚባለው ነገር ቢጫ ወረቀት ሲሰጥ እርግጠኛ ነኝ በዛ ያን ሲሰጡ አላደለም ልክ ብዙ ጥቅማ ጥቅም እንዲያገኙ ነው እና ይሄን የሚከለከል አይመስለኝም ሰውት ይሄን ለማለት ነው።
አው ሲላይ ይሄን የዲያቆኑ ንግግር በመቃወም በሀገር ውስጥም በኢትዮጵያም በአሜሪካም ያሉ ብዙ ኢትዮጵያውያን ብዙ ነገር ተናግረዋል። ግን የኛ መብት ማለት ትውልደ ኢትዮጵያውያን መብት እና ግዴታ ምንድነው በሚል መልክ አንድ ጠበቃ ዮሴፍ የሚባሉ የተናገሩትን እናቀርብላችሁ እናሰማችኋለን።
እንዴት ናችሁ? ትውልደ ኢትዮጵያውያን ሆነው የውጭ ሀገር ዜግነት ያላችሁ ትውልደ ኢትዮጵያን ዲያስፖራዎች ያላቸው ልዩ መብት በኢትዮጵያ ውስጥ ምንድነው? ምን መብቶች አሏቸው የሚለውን አንድ በአንድ መነግራችሁ ነው የሚሆነው። አብራችሁ እንድትቆዩ እጋብዛችኋለሁ። እንግዲህ የውጭ ሀገር ዜጋ የሆኑ ትውልደ ኢትዮጵያን መብት በኢትዮጵያ ሕግ ውስጥ ልዩ ትኩረት ተሰጥቷል። ይህንንም ለማስፈጸም እንግዲህ ኢትዮጵያ አዋጅ ቁጥር 270/1994 የውጭ ሀገር ዜጋ የሆኑ ትውልደ ኢትዮጵያን በአገራቸው ውስጥ የተለያዩ መብቶች ተጠቃሚ እንዲሆኑ የሚደነግግ አዋጅ አውጥታለች። ይህ ህግ ማዕቀፍ እንግዲህ አላማው ትውልደ ኢትዮጵያን ከአገራቸው ጋር ያላቸውን ትስስር እንዳያጡና ለአገሪቱ እድገት አስተዋጽኦ እንዲያበረክቱ ምቹ ሁኔታ መፍጠር እንደሆነ በአዋጁ መግቢያ ላይ ተደንግጓል። እንግዲህ ትውልደ ኢትዮጵያን ሆነው የውጭ አገር ዜግነት ያላቸው ዲያስፖራዎች ዋና ዋና መብቶቻቸውና ግዴታዎቻቸው ምንድናቸው የሚለውን አንድ በአንድ ነግራችኋለሁ። ከመብቶቻቸው እጀምራለሁ። አንደኛ የመግቢያ ቪዛና የመኖሪያ ፍቃድን በተመለከተ ያለ ቪዛ መግባት አንዱ መብት ነው። ትውልደ ኢትዮጵያዊ መሆኑን የሚገልጽ መታወቂያ ወይም ቢጫ ካርድ የምንለው የሎ ካርድ የምንለው ያለው ሰው ያለ መግቢያ ቪዛና የስራ ፍቃድ ወደ ኢትዮጵያ መግባት ይችላል። የመኖሪያ ፍቃድን በተመለከተ እንግዲህ በኢትዮጵያ ውስጥ ለፈለገው ያህል ጊዜ የመኖር መብት አለው። እንደ ማንኛውም የውጭ ዜጋ በየጊዜው የመኖሪያ ፍቃድ ማደስ አይጠበቅበትም። የመግቢያ ቪዛና የመኖሪያ ፍቃድን በተመለከተ ይሄ መብት አለው። ሁለተኛ መብቱ የስራና የኢንቨስትመንት መብቶች ተሰጥቶታል። የኢንቨስትመንት መብትን በተመለከተ በኢንቨስትመንት ህጉ ለአገር ውስጥ ባለሀብቶች ብቻ የተከለሉ የስራ መስኮች አሉ። ለምሳሌ እንደ ባንክና ኢንሹራንስ ባሉ ዘርፎች በአዲሱ መመሪያ መሰረት የመሳተፍ መብት አላቸው። ሌላው የስራ ቅጥር ነው። በኢትዮጵያ ውስጥ ያለ ተጨማሪ የስራ ፈቃድ ወርክ ፐርሚት የመቀጠር መብት አላቸው። ከመከላከያ ከደህንነትና ከውጭ ጉዳይ መስሪያ ቤቶች ውጪ በሌሎች መስሪያ ቤቶች የመቀጠር መብት አላቸው። ይሄ የኢንቨስትመንትና የስራ መብትን በተመለከተ ነው። ሶስተኛ ያላቸው መብት የንብረት ባለቤትነት መብት ነው። የቤትና የንብረት መብት አላቸው። በኢትዮጵያ ውስጥ የማይንቀሳቀስ ንብረት ቤት የመያዝ የማፍራትና የማስተላለፍ መብት አላቸው። በተለይ አሁን አዲሱ የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ቤት መሬት የማፍራት መብት ሳይፈቀድ በፊት የኢትዮጵያ ህግ ይከለክል ነበረ። ነገር ግን ይህ ህግም ከመውጣቱ በፊት ለትውልደ ኢትዮጵያውያን ቤትና ንብረት እንዲኖራቸው ተፈቅዷል ማለት ነው። መሬትን በተመለከተም መሬት የመንግስትና የህዝብ በመሆኑ እንደ ማንኛውም ኢትዮጵያዊ በሊዝ ወይም በኪራይ የመጠቀም መብት አላቸው ማለት ነው። የንብረት ባለቤትነት መብትን በተመለከተ ሶስተኛ ይሄ መብት አላቸው። አራተኛ የማህበራዊ አገልግሎቶች ተጠቃሚነት መብት አላቸው። ትምህርትና ጤናን በተመለከተ በመንግስት የትምህርትና የጤና ተቋማት ውስጥ እንደ ማንኛውም የሀገር ውስጥ ዜጋ አገልግሎት የማግኘት መብት አላቸው። የውጭ ዜጋ ሲሆን ግን ይሄ መብት አይኖረው። አምስተኛው መብታቸው የዜግነትና የትውልድ መብት አላቸው። ዓለም አቀፍ ህግ አንድ ሰው በትውልድ ሀገሩ ላይ ያለውን መብት በሁለት መልኩ ያያዋል። የመመለስ መብት አንዱ ነው። በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ICCPR መሰረት ማንኛውም ሰው ወደ ገዛ ሀገሩ የመግባት መብቱ ሊነፈገው አይችልም። ይህ መብት በህይወት ያለ ብቻ ሳይሆን በአንዳንድ የህግ ትርጓሚዎች አስከሬኑ በገዛ ሀገሩ የመቀበር መብቱንም ባህላዊና ሃይማኖታዊ እሴቶችን መሰረት በማድረግ ይጨምራል። ሌላው የንብረትና የኢንቨስትመንት ጥበቃ፣ ዲያስፖራው የሚያፈሰው ገንዘብ እና ኢንቨስትመንት በዓለም አቀፍ የኢኮኖሚ ህግጋት ጥበቃ ይደረግለታል። ገንዘባቸውን እንፈልጋለን፣ ድምጻቸውን ግን አንፈልግም የሚለው አካሄድ በህግ ረገድ አድሎ ተደርጎ ሊወሰድ ይችላል። ስድስተኛ ሐሳብን የመግለጽ ነጻነት አለ። ዲያስፖራ ስለ ሀገሩ ፖለቲካ የመናገር መብቱን በተመለከተ ሁለንተናዊ መብት ሐሳብን የመግለጽ ነጻነት ድንበር የለውም። አንድ ሰው ከሀገር ውጭ እንግዲህ ስለኖረ ብቻ በሀገሩ ጉዳይ ላይ የመናገር መብቱም አይታገድም። ሌላ የዴሞክራሲ የተሳትፎ ጽንሰ ሐሳብ ነው። ዘመናዊ ህግ ሳይንስ እንግዲህ ድንበር ተሻጋሪ ዜግነት ይቀበላል። ዲያስፖራው በአገሩ ኢኮኖሚ ላይ ከፍተኛ ተጽዕኖ እስካለው ድረስ በፖለቲካ ውሳኔዎች ላይ መሳተፍ ወይም የመተቸት ሞራላዊና ህጋዊ ፍላጎት አለው ተብሎ ይታመናል። ሰባተኛ ከአድሎ ነፃ የመሆን መብት አለው። የዲያስፖራው ማህበረሰብ በጥቅሉ ጥሩ ወይም መጥፎ ብሎ መፈረጅ ረገድ ስቴሪዮታይፒንግ ወይም ደግሞ ካታጎሪካል ዲስክሪሚኔሽን ይባላል። ሌላው ግለሰባዊ ተጠያቂነት ህግ የሚመለከተው ግለሰብን ነው። አንድ ዲያስፖራ አባል እንግዲህ ህግ ቢጤስ በዚያው ግለሰብ ላይ እርምጃ ይወሰዳል እንጂ አጠቃላይ ማህበረሰቡ በአንዳ ወይም ተሳዳቢ በሚል ስም ማጥፋት ዲፋሜሽን በህግ ተቀባይነት የለው። የመንግስት ግዴታን በተመለከተ መንግስታት በውጭ የሚኖሩ ዜጎቻቸውን ወይም ትውልደ ኢትዮጵያንን የመጠበቅና ክብራቸውን የማስጠበቅ ግዴታ አለባቸው። ለጥቃት ወይም ለክፋት አሳልፎ የመስጠት ስልጣን የላቸው። ሌላው የባህልና እሴት ጥበቃ መብት ይኖራቸዋል። በዓለም አቀፍ የሰብአዊ መብቶች ድንጋጌዎች መሰረት የሰው ልጅ ክብር ሂውማን ዲጂኒቲ ከሞት በኋላም ይቀጥላል። ቤተሰብ የሟችን አስከሬን በፈለገበትና በባህሉ መሰረት የመቅበር መብት አለው። ይህን መብት እንግዲህ ለፖለቲካ ፍጆታ መዋል ወይም እንደ ማስፈራሪያ መጠቀም ሰብአዊነትን የሚጋፋ ተግባር ተደርጎ ሊወሰድ ይችላል። ሌላው እንግዲህ የተገደቡ መብቶች ወይም የማይፈቀዱ መብቶች ይኖራሉ። ምንም እንኳ ብዙ መብቶች ለዲያስፖራ ለትውልድ ኢትዮጵያን ቢሰጡም ዜግነታቸው የሌላ ሀገር በመሆኑ የሚከተሉት መብቶች ደግሞ ለትውልድ ኢትዮጵያን አይፈቀድም። አንደኛው የመምረጥና የመመረጥ መብት የላቸውም። በየትኛውም የፖለቲካ ምርጫ መሳተፍ አይችሉም። ሁለተኛ በፖለቲካ ድርጅት ውስጥ አባል መሆን፣ በፖለቲካዊ እንቅስቃሴዎች ውስጥ መሳተፍ ለትውልድ ኢትዮጵያንና የውጭ ሀገር ዜግነት ላለው የተከለከለ ነው። ሌላው በከፍተኛ የመንግስት የኃላፊነት ቦታዎች መሾም፣ ለምሳሌ በዳኝነት፣ በዲፕሎማሲ ወይም በደህንነት መዋቅሮች ውስጥ መሾም አይችሉም የሌላ ሀገር ዜግነት ይዘው። እንግዲህ የዓለም አቀፍ ህግ እይታ ምንድን ነው የሚለውን በተመለከተ በዓለም አቀፍ ህግ አንድ ሀገር ለትውልድ ዜጎቹ የሚሰጠው መብት እንደየሀገሩ ሉዓላዊ ውሳኔ ይለያያል። ይሁን እንጂ ኢትዮጵያ የምትከተለው የቢጫ ካርድ ስርዓት በብዙ ሀገራት ለምሳሌ ህንድ ውስጥ ኦቨርሲስ ሲቲዝንሺፕ ኦፍ ኢንዲያ እንደሚባለው የሚተገበርና በዜጎችና በውጭ ዜጎች መካከል ያለውን ልዩነት የሚያጠብ ዘመናዊ አሰራር ነው። ይህ አሰራር እንግዲህ ግለሰቡ በሄደበት ሀገር ያገኘውን ጥቅም ሳይነካ በትውልድ ሀገሩም ያለውን ተፈጥሯዊ መብት በተወሰነ መልኩ እውቅና የሚሰጥ ነው። እንግዲህ ከዚህ ከቢጫ ካርድ ጋር ወይም የሎ ካርድ ትውልድ ኢትዮጵያን የሆነ የውጭ ሀገር ዜግነት ያለው ሰው የሚያገኛቸውን መብቶችና እንደዚሁም ደግሞ ያሉበትን የመብት ገደቦች ወይም ግዴታዎች በተመለከተን ይህም ማብራሪያ የሰጠኋችሁ። ቢጫ ካርድ ለማውጣት ደግሞ ምን ምን ፎርማሊቲዎች መሟላት አለባቸው የሚለውን በተመለከተ ከዚህ በፊት እዚህ ዩቲዩብ ቻናሌ ላይ ለእናንተ ያቀረብኩትን መረጃ ማየት ትችላላችሁ። ወደና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ በትውልድ
አድማጮቻችን እንግዲህ እንዲያሰማላችሁ ጠበቃ የሱፍ የተባለ ዩቱብ ላይ ያስቀመጠው ነው። የቢጫ ካርድ ተጠቃሚዎች በትውልድ ኢትዮጵያውያን ያላቸውን መብትና ግዴታ በተመለከተ ነው ያሰማናችሁ። እንግዲህ ዲያቆኑ የተናገሩት በዚህ